ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
We reaffirm our call on the Ethiopian government to refrain from silencing dissent and to
የተቃውሞ ድምጾችን ከማፈን እንዲታቀብ የተለያዩ ማህበረሰብ ክፍሎች በሰላማዊ መንገድ የመሰብሰብ የመጻፍና ሐሳብን በነጻ የመግለጽ ጨምሮ በሕገ መንግሥት ለታቀፉ የዜጎች ሁሉ መብቶች ጥበቃ እንዲያደርግ ለኢትዮጵያ መንግሥት ያቀረብነውን ጥሪ በአጽንኦት እናሰማለን።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ናቸው። ዋሽንግተን ዲሲንና አካባቢውን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ ኢትዮጵያውያንና ኢትዮጵያ አሜሪካውያን ከትናንት በስቲያ ሰኞ በሚኒስቴር መስሪያ ቤቱ ደጃፍ ያካሄዱትን የተቃውሞ ሰልፍ ተከትሎ ከተነሱት ጥያቄዎች ለአንደኛው ከሰጡት ምላሽ የተወሰደ ነው። በዕለቱ አብይ ርዕስ እንመለስበታለን።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ረቡዕ የካቲት 2 ቀን 2008 ዓ.ም ነው። ዛሬ ከፕሮግራም መሪዋ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ አዲሱ አበበና
እኔም ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
የአልሻባብ ነውጠኞች የአፍሪካ ህብረት ወታደሮችን ተመስለው ሊቀርቡና ጥቃት ሊፈጽሙ ማቀዳቸውን ሶማሊያ የሚገኘው የህብረቱ ሰራዊት አስጠነቀቀ። ሶማሊያ የሚገኘው የአፍሪካ ህብረት ሚሽን አሚሶም በማስጠንቀቂያው እንዳመለከተው የአልሻባብ አማጽያን የሚሽኑ ሰራዊት የሚጠቀመበትን መለያ ዩኒፎርም አጥልቀውና መስለው በአፍሪካ ህብረትና በሶማሊያ ወታደሮች የተያዙ ስፍራዎችን ለማስለቀቅ ጥቃት የማካሄድ ዓላማ ነው የያዙት። ዋና ገባቸውም ብዙውን የሶማሊያ ህዝብ በአሚሶን ላይ ለማሳመጽ መሆኑም ተገልጧል። ዛሬ ረቡዕ ይፋ በሆነው ማስጠንቀቂያ መሰረት አልሻባብ ዩኒፎርሞቹን ወይም መለያ ልብሶቹን ያገኘው ከአሚሶም ካምፕ ነው።
የዩጋንዳ የደህንነት ኃይሎች የሀገሪቱ ብሔራዊ ምርጫ እስከሚከናወንበት እስከሚቀጥለው ሳምንት ድረስ ለህዝባዊ ስብሰባና ለንግግር ነጻነት ህጋዊ ዋስትና እንዲሰጡ ሂዩማን ራይትስ ዋች አሳሰበ። ዋና ቢሮው እዚህ ዩናይትድ ስቴትስ ውስጥ የሆነው የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዋች ዛሬ ረቡዕ ይፋ ባደረገው መግለጫ እንዳመለከተው ፕሬዚደንት ዩዌሪ ሙሴቬኒ እንደገና መመረጣቸውን በሚቃወሙ ላይ ግልጽ ባልሆነ መንገድ የዛቻና የማስፈራሪያ መልእክት ተላልፏል። በቅርቡ የገዢው ፓርቲ ባለሥልጣን ካሱሌ ሉሙምባ በሀገሬው የሉጋንዳ ቋንቋ የምርጫ ውጤቱን ብትቃወሙ መንግሥት ልጆቻችሁን ይገድላል ሲሉ የተናገሩት መቀረጹ ታውቋል። የሰብአዊ መብት ተሟጋች ድርጅቶች የዩጋንዳ የደህንነት አባላት ሕፃናትን ሰላማዊ ሰልፍ ላይ መግደላቸውን የሚያመለክት መረጃ እንዳላቸው ታውቋል። በመረጃቸው መሠረትም የጸጥታ ኃይሎቹ እንደ አውሮፓውያን ዘመን አቆጣጠር በ2011 የሁለት ዓመት በ2009 ደግሞ የ13 ዓመት ልጅ ሲገድሉ ተመዝግቧል። ዩጋንዳን ላለፉት 30 ዓመታት የመሩት ፕሬዚደንት ዩዌሪ ሙሴቬኒ በአሁኑ ምርጫም ለአምስተኛ ጊዜ ለመወዳደር እንደሚፈልጉ ታውቋል።
ግሬት ሌክስ በሚባሉ አገሮች የሚመረጡ መሪዎች ሕገ መንግሥታዊ የጊዜ ገደቡን እንዲያከብሩ የፕሬዝዳንት ኦባማ አስተዳደር ከፍተኛ ዲፕሎማሲያዊ ጥረት እያደረገ መሆኑን በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ምክትል ሚኒስትር ሊንዳ ቶማስ ግሪንፊልድ አስታወቁ። ምክትል ሚኒስትሯ ከውጭ ጉዳይ መስሪያ ቤታቸው ሆነው ከአፍሪካ ዘጋቢዎች ጋር ባካሄዱት የስልክ ውይይት ስልጣን ላይ ያሉ መሪዎች በያዙት ስልጣን ለመቆየት ሲሉ ሕገ መንግሥታቸው ከሚፈቅደው ውጪ ለሌላ ምርጫ መቅረብና መወዳደር የሚደገፍ አይደለም ብለዋል። በዚህ ጉዳይ ዋሽንግተን ከሸሪኮቿና ከዓለም አቀፉ ማኅበረሰብ ጋር በመሆን መሪዎችን ለማሳመን በከፍተኛ ደረጃ እየተንቀሳቀሰች መሆኗንም ቶማስ ግሪንፊልድ ተናግረዋል። ዲሞክራሲ ያብብ ዘንድ ሕዝቦች ሽግግር ይሻሉ በማለት የተናገሩት ባለሥልጣኗ እውነተኛና ለሕዝብ የቆሙ መሪዎች ሕዝቦቻቸውን ወደ ሽግግር ይመራሉ፣ ትክክለኛ ዲሞክራሲም የሚመነጨው መንግስታት የመሪዎች ለውጥ ሲያደርጉ ነው ብለዋል። በምሳሌም ብሩንዲን በመጥቀስ ፕሬዚዳንቱ ሕገ መንግሥቱ ከሚፈቅድላቸው የጊዜ ገደብ አልፈው እንዲቀጥሉ የተወሰነበትን ሁኔታ እናያለን ብለዋል። ስለሆነም ፕሬዚዳንት ካቢላ ሕገ መንግሥቱን እንዲያከብሩ ያለመሰልቸት እየጣርን እንገኛለን ብለው ሩዋንዳ ውስጥም የፕሬዝዳንት ካጋሜን የስልጣን ዘመን ለማራዘም ተብሎ የተላለፈው ውሳኔ ዩናይትድ ስቴትስን እንዳላስደሰተ ገልጠዋል። በተባበሩት መንግስታት ድርጅት ሪፖርት መሰረት 1,250,000 ሰዎች በየአመቱ ከመኪና ግጭት ጋር በተያያዘ ይሞታሉ። ሊሳ ሽላይን ለቪኦኤ ከጄኔቭ እንደዘገበችው የዓለሙ ድርጅት የጎዳና ላይ ደህንነትን ለማስጠበቅ የወሰዳቸው እርምጃዎች ብዙ ሚሊዮን ህይወት ማትረፍ እንደሚያስችል ይገልጣል። ሰለሞን ክፍሌ ያቀርበዋል።
የአውሮፓ የተባበሩት መንግስታት ኮሚሽን ሪፖርት የጎዳና ላይ ግጭቶች ዕድሜያቸው ከ15 እስከ 29 ያሉ ሰዎችን ሕይወት ከሚቀጥፉ አደጋዎች ዋነኛው መሆኑን ይጠቁማል። የመንገድና የተሽከርካሪ ደህንነት መመዘኛዎችን የሚቆጣጠረው ኮሚሽን ጨምሮ እንደ ገለጸው ከሆነ በአደጋው ሕይወታቸው ከሚያልፈው 1,250,000 ሰዎች በተጨማሪ በየዓመቱ ከ20 እስከ 50 ሚሊዮን የሚሆኑ ጉዳት ይደርስባቸዋል። ምንም እንኳ በዓለም ላይ በጠቅላላው ካሉ ተሽከርካሪዎች 54 ከመቶን ብቻ ቢይዙም ከሚሞቱት 1,250,000 ሰዎች 90 ከመቶ ደግሞ አነስተኛና መካከለኛ ገቢ ያላቸው ሀገሮች ናቸው። 43 ከመቶ ያህሉ የመኪና አደጋ ሰለባዎች ደግሞ የአፍሪካ መሆናቸውን ሪፖርቱ ያስረዳል። የተባበሩት መንግስታት የኢኮኖሚ ኮሚሽን ዋና ጸሐፊ ክሪስቲያን ፍሪስ ባህ እንደተናገሩት በእነዚህ የትራፊክ አደጋዎች የሚደርሱ የሕይወት ህልፈቶችና የአካል ጉዳቶች ለቤተሰብ መሪር ሐዘንን፣ በአጠቃላይ ማኅበረሰቡ ላይ ደግሞ ከባድ የኢኮኖሚ ጥፋት ያደርሳሉ። ክፉኛ የተጎዱትን ለማከምና ወደፊትም መሥራት ለማይችሉ ወጫቸውን የሚከፍለው ማኅበረሰቡ እንደሆነም ዋና ጸሐፊው አስረድተዋል። ግጭቶችን ማስወገድ የሚቻሉባቸው መንገዶች የሚታወቁ ናቸው። የመኪና ኢንዱስትሪም የአሽከርካሪዎችና ተሳፋሪዎችን ደህንነት ማስጠበቅ ይችላል። አምራቾች የደህንነት ማስጠበቂያ መሣሪያዎችን ለአውሮፓና ሰሜን አሜሪካ ላሉ የበለጸጉ አገሮች ለሚሸጧቸው መኪናዎች ላይ ሁሉ ይገጥማሉ ሲሉም ያብራራሉ።
But when they sell the same car in Africa and Latin America, they take out the safety features. They take out
የነዚያኑ አይነት መኪኖች ለአፍሪካና ላቲን አሜሪካ ሀገሮች ሲሸጡ ግን ያደጋ መከላከያ መሳሪያዎቹን ይነቅሉና ያወጣሉ። ጥንካሬያቸውን ይቀንሱታል። በአጠቃላይ ለታዳጊ ሀገሮች የሚያመርቷቸው መኪኖች አውሮፓ ጎዳናዎች ላይ የሚታዩትን የመሰሉ ግን ርካሾቹን ነው። በእነዚያ ድኩም መኪኖች የሚጓዙ ሰዎች ግጭት ሲደርስባቸው ይሞታሉ።
የአውሮፓ ኢኮኖሚ ኮሚሽን ዋና ጸሐፊ ክሪስቲያን ፍሪስ ባህ በመጨረሻም መኪና አምራቾች በተሽከርካሪዎች ላይ ሁሉ ቁልፍ ሕይወት አዳኝ የአደጋ መከላከያ መሳሪያዎችን በአነስተኛ ወጪ ሊገጥሙ ይችላሉ። ባሉን፣ ፍሬንና ቀበቶ አጠቃላይ ወጪ ከ200 የአሜሪካ ዶላር በታች ናቸው ሲሉም አብራርተዋል።
ሶሪያ ውስጥ በሩሲያ የአየር ጥቃት የሚታገዙ የመንግሥቱ ኃይሎች በአሌፖ ከተማ ባሉ ሽምቅ ተዋጊዎች ላይ ጦርነት ለማካሄድ ባቀዱበት በአሁኑ ወቅት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሶሪያ ውስጥ ስላለው የሰብአዊ እርዳታ ይዞታ ዛሬ ረቡዕ ዝግ ውይይት እያካሄደ መሆኑ ተሰማ። የሚካሄደው ኦፐሬሽን የከተማይቱን ብዙ ሺህ ሕዝብ ወደ ቱርክ ድንበር እንዲሸሽ ያደረገ ሲሆን በክልሉ የሰብአዊ ቀውስ እንዳይደርስ የተባበሩት መንግስታት ድርጅትና አንዳንድ የረድኤት አቅራቢ ድርጅቶች ስጋት እንዳለባቸው ታውቋል። ዋና መስሪያ ቤቱ ሎንዶን የሆነው የሶሪያው የሰብአዊ መብት ተከራካሪ ቡድን በዛሬው ቀን እንዳስታወቀው ከሆነ ኦፕሬሽኑ ከተጀመረ ወዲህ እንኳ 100 ሲቪሎችን ጨምሮ ቢያንስ 500 ሰዎች ሞተዋል። ትናንት ማክሰኞ በተባበሩት መንግስታት ድርጅት የረድኤት ዋና ክፍል ኃላፊ ስቲፈን ኦብራይን አሌፖ ውስጥ ያለ ሁኔታ በእጅጉ እንዳሳሰባቸውና ጦርነቱም የሰብአዊ እርዳታ አቅርቦቱን ምንኛ እንደጎዳው መናገራቸው አይዘነጋም።
በኒው ሃምፕሸር የተካሄደውን የቅድሚያ ፕሬዝደንታዊ ምርጫ ውድድር በሪፐብሊካኖቹ በኩል ቢሊዮነር ዶናልድ ትራምፕ፣ በዲሞክራቶቹ በኩል ደግሞ ሶሻል ዲሞክራቱ በርኒ ሳንደርስ ማሸነፋቸው ታውቋል። በዚሁ መሠረት ሳንደርስ ከ89 በመቶ ድምፅ ሰጪዎች 60 በመቶ ሲያገኙ፣ ሂለሪ ክሊንተን ደግሞ በ38 ከመቶ ድምፅ በሁለተኝነት ተከትለዋል። ዶናልድ ትራምፕም ተመሳሳይ በሆነ የድምፅ ብልጫ ነው ይዘውት የቆዩትን ቀዳሚ ስፍራ ያስከበሩት። ትራምፕ በአዮዋው ምርጫ መሸነፋቸው ግን አይዘነጋም። በሌላ ቅርብ በሆነ ውጤት መሠረት የኦሃዮ ገዢ ጆን ኬሲች ዶናልድ ትራምፕን በ16 በመቶ ድምፅ በሁለተኝነት ተከትለዋል። መጽሔት ዝርዝር ይኖረዋል። በዚሁ የሰዓቱን ዜና እናበቃለን። አድማጮች ከሁለተኛው አጋማሽ ቅንብሮቻችን ያንደኛውን ለቅምሻ
ሱዳን ወይንም ኬንያ ሊረዳኝ ከሚችለው በላይ በቅርበት በማንነት ኤርትራውያን ቀርቡኛል። ይሄንን ደግሞ ከኤርትራ ሀገር አይቻለሁ። ስለዚህ ኢትዮጵያን ሊረዱ የሚገባው ይሄ ትግለኛ ትግል ነው። ኤርትራውያን ትግል አይደለም፣ ይሄኛ ትግል። ይሄን ትግል ከዳር ማድረስ የኛ ስራ ነው። ይሄን ትግል ደግሞ ከዳር ምናደርሰው ከኢትዮጵያ ህዝብ ጋር ሆነን በመታገል።
የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው የተደመጡት። በዲሞክራሲ በተግባር የዛሬ ፕሮግራም ነው። ጠብቋቸው። አሁን የዕለቱ አብይ ርዕስ
በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተሰጠ ምላሽ ነው። የምሽቱ አብይ ርዕስ ትኩረት ዋሽንግተን ዲሲንና አካባቢያውን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ከትላንት በስቲያ ሰኞ በሚኒስቴር መስሪያ ቤቱ ደጃፍ ያካሄዱትን የተቃውሞ ሰልፍ ተከትሎ የተነሱ ጥያቄዎች ናቸው። የተቃውሞ ሰልፉን በዘገብንበት ወቅት እንዳስታወቅ ነው ሰልፈኞቹ በሰልፉ ወቅት ካነሷቸውና ለውጭ ጉዳይ ሚኒስትር ጆን ኬሪ በጻፉት ደብዳቤ ካቀረቧቸው ጥያቄዎች ለአንዱ የተሰጠውን ምላሽ ያካተተውን የዚህን ዘገባ ዝርዝር አሉላ ከበደ ይዞ ቀርቧል።
ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ኬሪ በትላንቱ መደበኛ ጋዜጣዊ መግለጫቸው በተለይ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ለቀረበላቸው ጥያቄ ሰፋ ያለ ዝርዝር ያካተተ ምላሽ ነው የሰጡት። ከተለያዩ ዩናይት ስቴትስ ግዛቶች የመጡ ኢትዮጵያውያን አሜሪካውያን ባለፈው ሰኞ በውጭ ጉዳይ ሚኒስቴር ደጃፍ ባካሄዱት የተቃውሞ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች በተካሄዱ የተቃውሞ እንቅስቃሴዎች ወቅት የተገደሉ ሰዎች ጉዳይ በገለልተኛ ወገን እንዲጣራ የኦባማ አስተዳደር በኢትዮጵያ መንግስት ላይ ግፊት ማድረግ አለበት ሲሉ ጠይቀዋል። ዩናይትድ ስቴትስ ቀውሱ በገለልተኛ ወገን መጣራት አለበት በሚለው ታምናለች ወይ በሚል ለቀረበላቸው ጥያቄም ሲመልሱ ልነግራችሁ የምሻው ይህንን ነው ሲሉ ነው ኪርቢ የተንደረደሩት። በተለይ በቅርቡ የተካሄዱትንና በጸጥታ ኃይሎችና በሰልፈኞቹ መካከል በተቀሰቀሱ ብጥብጦች ያዘሉ ወደ ከፉ ግጭቶች የሚያመሩ መጠነ ሰፊ የተቃውሞ እንቅስቃሴዎች ዙሪያ በኦሮሚያ ያለው ሁኔታ በግልጽ አሳስቦናል፣ አሁንም እያሳሰበን ይገኛል ነው ያሉት። መንግስት የወሰደው የኃይል እርምጃ ለብዙዎች ሞት፣ የፖለቲካ ፓርቲ መሪዎችና ጋዜጠኞችን ጨምሮም ለብዙዎች መታሰር ምክንያት ሆኗል፣ እናም አሳስቦናል ነው ያሉት።
We've raised our concerns both publicly and privately with the government of Ethiopia, and there is universal agreement that the loss of life, including police officers and local officials,
ያደረብንን ስጋት በይፋም ለብቻም ከኢትዮጵያ መንግስት ጋር አንስተናል። የፖሊስ ኃይሎችንና የአካባቢ ባለስልጣናትን ጨምሮ የሰው ህይወት መጥፋቱ ፈጽሞ አላስፈላጊ መሆኑ ላይ የወል የሆነ እምነት አለ።
በዩናይት ስቴትስ የውጭ ጉዳይ ሚኒስትር የዲሞክራሲ የሰብአዊ ጉዳዮችና የሰራተኞች ጉዳይ ረዳት የውጭ ጉዳይ ሚኒስትር ታም ማሊያኖስኪ ባለፈው ወር አዲስ አበባ ላይ ለተካሄደው የአፍሪካ ህብረት ጉባኤ የዩናይት ስቴትስ ልዑካንን ይዘው በሄዱበት ወቅት ከኢትዮጵያ መንግስት መሪዎችና ከኦሮሞ ማህበረሰብ አባላት ጋር መነጋገራቸውን ሚስተር ኪርቢ አስታውሰዋል።
There was general agreement that there needed to be better communication with that community and particularly with the young people there. And a recognition
ከማህበረሰቡ አባላት በተለይም ከወጣት የማህበረሰብ አባላት ጋር የተሻለ መግባባት የመኖርና እንዲሁም የተቃውሞ ሰልፎቹና አብይ መንሰዎቹ ከስር መሰረቱ መረዳትና ተገቢውን ትኩረት የመስጠት አስፈላጊነትን አስመልክቶ አጠቃላይ መግባባት ላይ ደርሰናል።
የተቃውሞ ሰልፎቹ ከከተሞች የማስፋፊያ ዕቅድ በላይ ጉዳይ መሆናቸውን ሁላችንም እንግባባለን ብለን እናምናለን ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ አክለውም የኢትዮጵያ መንግስት ባለፈው ጥር ወር መጀመሪያ ማስተር ፕላን በሚለው የእንግሊዝኛ አጠራሩ በስፋት የታወቀ የሚመስለውን ያን የቀደመ የአዲስ አበባና የኦሮሚያ ከተሞች ማስፋፊያ ዕቅዱን ለመሰረዝ ይፋ ያደረገበትን የመጀመሪያ አስፈላጊ እርምጃ ነው ያሉት። የቅዋሜ ድምጾች ዛሬም ይታፈናሉ፣ ዛሬም ሰዎች ይታሰራሉ የሚለውን ክስ አስመልክቶም ሚስተር ኬርቢ ኢትዮጵያ ውስጥ ንጻና ገለልተኛ ድምጾች መታፈናቸው፣ በዚህም ሳቢያ ሰዎች ለእስር መዳረጋቸው የሚያሳስባቸው መሆኑን አመልክተው የፖለቲካ ቅሬታዎችንና የተቃውሞ ወይም ተቃውሞዎችን ለመፍታት በእጅጉ በሚያስፈልገው የህዝብ ቀና ሐሳብ አመንጭነት ላይ የብረታ አሉታዊ ጫና ያሳድራል ሲሉ አሳስበዋል።
We reaffirm our call on the Ethiopian government to refrain from silencing dissent and to protect the constitutionally enshrined
የተቃውሞ ድምጾችን ከማፈን እንዲታቀብ የተለያዩ ማህበረሰብ ክፍሎች በሰላማዊ መንገድ የመሰብሰብ የመጻፍና ሐሳብን በነጻ የመግለጽን ጨምሮ በሕገ መንግሥት ለታቀፉ የዜጎች ሁሉ መብቶች ጥበቃ እንዲያደርግ ለኢትዮጵያ መንግሥት ያቀረብነውን ጥሪ በአጽንኦት እናሰማለን።
የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ኪርቢ ከትላንት በስቲያ ሰኞ ከተለያዩ የዩናይት ስቴትስ ግዛቶች የመጡ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዩናይት ስቴትስ የውጭ ጉዳይ ሚኒስትር ደጃፍ ባካሄዱት የተቃውሞ ሰልፍና ለውጭ ጉዳይ ሚኒስትር ጆን ኬሪ የጻፉትን ደብዳቤ ተንተርሶ ሰልፈኞቹ ላነሷቸው ጥያቄዎች የሰጡትን ምላሽ ነበር የተከታተላችሁት። አድማጮች፣ በሌላ የኦሮሚያ ነክ ዘገባ በጉጂ ዞን ጉሮ ዶላ ወረዳ ሴሬንሳር ከተማ ውስጥ ዛሬ የአካባቢው ነዋሪዎች ሰላማዊ ሰልፍ መውጣታቸውን ነዋሪዎቹ ይናገራሉ። ለኦሮምኛ ክፍል ባልደረባችን ቱጁቤ ኩሳ የተናገሩት አንድ የአካባቢው ነዋሪ እንዲህ ይላሉ።
አኩማ ቤካሙ ሀላ የሮማ ብየቲ ናኖ ኦሮሚያ ኬሰ ጅሩ ሞቱማን ገብሮንሳ እንዳለጋሩ ከና ወልቀበቴ
እንደሚታወቀው በአሁኑ ጊዜ ጨቋኝ አገዛዝ በኦሮሚያ እየሰራ ያለውን አስመልክቶ ለሞቱት ወገኖች ካሳ ይከፈል፣ የታሰሩት ይፈቱ፣ እስራትና ግድያ ይቁም፣ በጉጂ ዞን እየተካሄደ ያለው የማዕድን ብዝበዛም ይቁም ነው ያሉት ነዋሪዎች ከመፈክሮች ወይም በመፈክሮች ያሰሟቸውን ሲገልጡ። ነዋሪዎቹ እንደገለጡትም ሼህ አላሙዲን መብታችንን ገዝተው ከፍተኛ ችግር እየደረሰብን ስለሆነ ከአካባቢያችን ይውጡ ማለታቸውን ገልጠዋል። ሰልፍ የሀገር ሽማግሌዎች በተገኙበት በምርቃት በሰላም መጠናቀቁንም የአካባቢው ነዋሪ አመልክተዋል። በደረሰው የተካሄደውን ሰላማዊ ሰልፍ ሁኔታ ከመንግስት በኩል ለመስማት ወደ ጎሮ ዶላ የኦፒዲዮ ጽህፈት ቤት ኃላፊ አቶ ገመዳ ዋሬ ደውላ ነበር። ትጅቤ
ዘዳንሰር የአናኬ ነገሩ ኦዴፈኖሳ አጋማቲ ከነቲታ የዋንጀድ ዋራ
ሰረንሰር ወረዳችን ስር ነው። ነገር ግን መረጃው እስካሁን አልደረሰንም። እንዴት እንዳልሰማንም አንድም አልሰማንም ነው ያሉት። ምናልባት ሌላ አካል መረጃ ከደረሰው እስካሁን የደረሰን ነገር ግን የለም ነበር ያሉት የወረዳው ኃላፊ። በሌላ በኩል ደግሞ በምስራቅ ሐረርጌ ዶባ ወረዳ በምስራቅ ጭፍራ ከተማ የተቃውሞ ሰልፍ መካሄዱን ነዋሪዎቹ አመልክተዋል። ሰልፉ በመንግስት ኃይሎች መበተኑንና ወታደሮቹ ድብደባ የተፈጸመባቸው መሆኑን የተናገሩት እነኚሁ ነዋሪዎች ህዝቡ በገፍ ወይም በብዛት መታሰሩን ተናግረዋል። ነዋሪዎች ድብደባና እስራት ተፈጸመ ስላሉት ግን በመንግስት በኩል መልስ ለማግኘት የተደረገው ጥረት እስካሁን አልተሳካም። እንደተሳካ እናቀርባለን።
ለዕለቱ በአብይነት የመረጥነውን ዜና ነበር ያደመጥነው። ቀጥሎ ዜናዎች ወደሚተነተኑበት ክፍለ ጊዜ እናልፋለን። በዓለም አቀፍ ለጋሾች የትኩረት መረጃ መዘርዝር ላይ ኢትዮጵያ በሦስተኛ ደረጃ መቀመጧን የአደጋ ስጋት ቅነሳ ሥራ አመራር ኮሚሽነሩ ይፋ አደረገዋል። መንግሥት እስካሁን ድረስ በድርቁ ምክንያት እርዳታ ለሚፈልጉ ዜጎች ከ8 ቢሊዮን ብር በላይ እንዳወጣም ተገልጧል። በሚቀጥሉት 3 ሳምንታት ዓለም አቀፍ ለጋሾች ለአስቸኳይ የምግብ እርዳታ ብቻ 245 ሚሊዮን ዶላር ድረስ ማውጣት እንዳለባቸው ተጠቅሷል። መለስካቸው አመሃ ነው ከአዲስ አበባ ይዘገበልን።
በኢትዮጵያ ብዙ ጊዜ ባልተለመደ ሁኔታ እጅግ ሰፊ በሆነ የሀገሪቱ ክፍል 2 ወቅታዊ ዝናቦች ባለመጣላቸው ከባድ ድርቅ ተከስቷል። አንዳንዶቹ እንደሚሉት የተከሰተው ድርቅ በሀገሪቱ ከ50 ዓመታት ወዲህ ታይቶ አይታወቅም። በዚህ ምክንያት የሰው ሕይወት እንደጠፋ፣ እንስሳትም በአንዳንድ አካባቢዎች በብዛት እንደሞቱ የተዘገበ ቢሆንም የኢትዮጵያ መንግሥት የሰው ሕይወት እስከ ዛሬ በድርቁ ምክንያት አላለፈም ሲል አጥብቆ ያስተባብላል። የድርቁን ጥቃት ለመከላከል የኢትዮጵያ መንግሥት የወሰደውን እርምጃ በአገሪቱ ያሉ የእርዳታ ድርጅቶች አወድሰው፣ ዓለም አቀፉ ለጋሽ ድርጅቶች ግን ለኢትዮጵያው ድርቅ በቂ ትኩረት እንዳልሰጡ ሲወተውቱ ቆይተዋል። የኢትዮጵያ የአደጋ ስጋት ቅነሳ ሥራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳም በዚህ ይስማማሉ። ከቅርብ ጊዜ ወዲህ ግን ሁኔታው ተለውጧል ነው የሚሉት።
ኢትዮጵያ ፕራዮሪቲ ውስጥ የገባች አገር አልነበረችም። የኋላ ኋላ ግን መንግስትን ባደረገው ጥረት ኢትዮጵያ ትኩረት እያገኘች መጥታለች። ባለፈውን ጀኔቭ ላይ በነበረው አጠቃላይ ዓለም አቀፍ አፒል ላይ ኢትዮጵያ እንግዲህ በሶስት ደረጃ የተቀመጠችው ከሶሪያ ከየመን ቀጥላ ሶስት ደረጃ ላይ የተቀመጠች ሀገር ናት። ስለዚህ ከዛም ባሻገር የተለያዩ ሀገሮች የተለያዩ የተባበሩት መንግስታት ድርጅት በየነ መንግስታት አካላት የሆኑት የተረዱ መጥተዋል። አሁን
ኮሚሽነሩ እንደሚሉት መንግስት የዜጎቹን የህይወት ደህንነት ከመጠበቅ ኃላፊነቱ በመነሳትና የዓለም አቀፍ ለጋሽ ማህበረሰብም ለተፈጠረው ድርቅ በቂ ትኩረት ስለነፈገው ጭምር እስከ ዛሬ ድረስ እርዳታ ለማቅረብ ያወጣው ወጪ ከፍተኛ ነው።
ይህንን ድርቅ ከመቋቋም አኳያ ጥረት ማድረግ የጀመረው ከባለፈው ሐምሌ 2007 ጀምሮ ነው። ስለዚህ 2015 በነጮች አቆጣጠር እስከ ታህሳስ መጨረሻ የነበረውን ስንወስድ መንግስት ከራሱ በጀት 275 ሚሊዮን ዶላር ነው ወጪ ያደረገው። 2016 በፈረንጆቹ ከጃንዋሪ 1 ጀምሮ ደግሞ 109 ነው። በድምሩ 380 ሚሊዮን ዶላር አካባቢ ነው። ይሄ ማለት 8 ቢሊዮን የኢትዮጵያ ብር ነው። ለዚህ ግዙፍ ገንዘብ ነው።
ወደፊትም 10.2 ሚሊዮን ለሚሆኑ ኢትዮጵያውያን የዕለት ደራሽ እርዳታን ጨምሮ ለሌሎች የእርዳታ ቁሳቁሶች ከዓለም አቀፉ ማህበረሰብ ብዙ እንደሚጠበቅ አቶ መትኩ በግልጽ ተናግረዋል።
ቁጥሩ እንግዲህ 10.2 ሚሊዮን ነው። ባለፈው ታህሳስ 1 2008 በእኛ አቆጣጠር ይፋ አረግ ነው። ለዚህ እንግዲህ 10.2 ሚሊዮን እርዳታ ለሚፈልግ ህዝባችን እርዳታ ለማቅረብ 1.4 ቢሊዮን ዶላር ነው የሚያስፈልገው። እጅግ ግዙፍ ገንዘብ ነው። ስለዚህ ይህንን ገንዘብ በተመለከተ ከለጋሾች ብዙ ይጠበቃል።
ይህን በተመለከተ በዛሬው ዕለት የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ዓለም አቀፉ ማህበረሰብ አሁን በኢትዮጵያ ውስጥ ያለውን ሁኔታ መሰረት በማድረግ በሶስት ሳምንታት ጊዜ ውስጥ ለአስቸኳይ የምግብ እርዳታ ብቻ የሚውል 245 ሚሊዮን የአሜሪካ ዶላር ያስፈልጋል። ይህ ተግባራዊ ካልሆነ የሚዘገንን ጥፋት ሊከተል እንደሚችልም ዘገባዎቹ ያስጠነቅቃሉ። ኮሚሽነር ምትኩ ካሳም በበኩላቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ባለፈው ወር መጨረሻ ሳምንት አዲስ አበባ ተገኝተው ከመንግስትና ከለጋሾች ጋር ባደረጉት ውይይት ኢትዮጵያ በብዙ ምክንያቶች ልትረዳ ይገባታል ሲሉ እንዳስገነዘቡ ያስታውሳሉ።
ሶስት አንኳር ጉዳዮች ነው ያነሱት። አንደኛ ኢትዮጵያ በአፍሪካ ቀንድ ያላትን ሚና ሰላም በማስጠበቅ ረገድ፣ የፖለቲካ መረጋጋት በማረጋገጥ ረገድ ያላት ሚና፣ ሁለታ ደግሞ የጎረቤት ሀገሮችን ስደተኞች ሆስት በማድረግ በአሁን ሰዓት ወደ 730 ሺህ አካባቢ ስደተኞች አሉ። ከዛም ባሻገር የኢኮኖሚ እድገቷን ከማስቀጠል አኳያ የዓለም አቀፍ ህብረተሰብ ትኩረት ሊሰጣት ይገባል የሚል መልእክት ነው ያስተላለፉት። ከዛም ባለፈ ቀጣይ ጥረት እንደሚያደርጉም ተናግረዋል። በዛ ስብሰባ ላይ ደግሞ ተሳታፊ የነበሩ የአሜሪካ፣ የአውሮፓ ኮሚሽን እና ሌሎች የለጋሽ ሀገሮች አምባሳደሮችም ስለነበሩ ሁሉም በሚያስማማ አግባብ ኢትዮጵያ ትኩረት ሊሰጣት ይገባል የሚል ነገር ነው ያለው። ይህ እንግዲህ በቀጣይነት ከለጋሽ ሀገሮች የምናገኘውን ድጋፍ የሚያጠናክር ይሆናል።
አቶ ምትኩ ካሳ ጨምረው እንደገለጹት ከዚህ ከጠቀሱት የመንግስታቱ ድርጅት ዋና ጸሐፊ ከመንግስት ከለጋሽ ሀገሮችና ድርጅቶች ጋር ያካሄዱትን ስብሰባ ተከትሎ የዩናይትድ ስቴትስ መንግስት ወደ 97 ሚሊዮን ዶላር፣ የኦስትሪያ መንግስት 7 ሚሊዮን ዩሮ እንደሰጡና ሌሎችም ተመሳሳይ እርምጃ ለመውሰድ ቃል እንደገቡ ገልጸዋል። የተለያዩ ዓለም አቀፍ መገናኛ ብዙሃን ዘገባዎች ግን እስከ ዛሬ ድረስ ከሚጠበቀው 1.4 ቢሊዮን ዶላር ግማሹ ያህልም እንዳልተገኘ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሁለተኛው የመጽሔት ርዕስ ላይ ደርሰናል አድማጮች። ግሎባል ቢዝነስ ሪስክ ኮንሰልተንሲ ኮንትሮል ሪስክ ማለትም ንግድን ሊያጋጥሙ የሚችሉ ችግሮችን የሚጠቁም ዓለም አቀፍ ተቋም በያዝነው ዓመት 2016 አሸባሪነት፣ ሙስና፣ በፍትሐዊ ፍርድ ስርጸት ጉድለትና በመጪው አጠቃላይ ምርጫ ምክንያት የኬንያ ንግድ ችግሮች ሊገጥሙት እንደሚችል ገልጿል። ተቋሙ ዛሬ ናይሮቢ ውስጥ ነው በ2016 የኬንያ ንግድ ሊገጥሙ ስለሚችሉ ችግሮች ጥቆማውን ይፋ ያደረገው። የቪኦኤዋ ጂል ክሬግ ተከታትላለች። ትዝታ በላቸው ታቀርበዋለች።
ግሎባል ቢዝነስ ሪስክ ኮንሰልተንሲ ኮንትሮል ሪስክ ማለትም ንግድን ሊያጋጥሙ የሚችሉ ችግሮችን የሚጠቁመው ዓለም አቀፍ ተቋም በ2016 ሪፖርቱ ያወጣው የግልና የሕዝባዊ ድርጅቶች ንግዶችን ሊያጋጥሙ የሚችሉ ዓለም አቀፍ ችግሮችን ለይቶ በማውጣት ነው። የተቋሙ የምስራቅ አፍሪቃ የንግድ ገምጋሚ ፖል ጋብርኤል ምስራቅ አፍሪቃ በአሸባሪነት እየተጠቃ ነው የሚለው ግምት ወይንም አመለካከት የክልሉን የንግድ ማህበረሰቦች ማለትም ኢኮኖሚ በአሉታዊ እያጠለመ ነው ይላሉ።
But there isn't necessarily always a well understood differentiation between different parts of Kenya.
የሆነ ሆኖ በተለያዩ የኬንያ ግዛቶች ውስጥ ያለው ሁኔታ በግል አይታወቅም። ለምሳሌ ናይሮቢ ውስጥ የሚገኝ ኩባንያ ሊኖር ይችላል። ያ ኩባንያ ደግሞ ሶማሊያን በሚያዋስኑ አካባቢዎች እንዳለው አይነት ለአደጋ ላይጋለጥ ይችላል። ሆኖም የውጭ መዋዕለ ንዋይ አፍሳሽ ወይም ነጋዴ ይህንን ለይቶ አያውቅም።
የሆነ ሆኖ አሸባሪ ድርጅቶች የጥቃት ዘዴያቸውን ሲቀይሩ ያለው አመለካከትም እንደሚለወጥ ጋብሪኤል በአጽንኦት ይናገራሉ።
Just because those groups don't operate in the big economic hubs in East Africa right now doesn't mean that they're
እነዚህ የሽብር ቡድኖች በትልቁ የምስራቅ አፍሪካ የምጣኔ ሀብት መናኸሪያዎች ውስጥ ስለማይንቀሳቀሱ ብቻ ተጠናክረው ይህንንም አካባቢ አያጠቁም ማለት አይደለም።
ንግዶችን ሊያጋጥሙ የሚችሉ አደጋዎችን የሚገመግመው ተቋም የኮንትሮል ሪስክ ባለሙያ በኬንያ ሊካሄድ የታቀደውን የ2017 ምርጫ ምክንያት በማድረግ ጸረ ሙስናን የተመለከቱ ንግግሮችን በብዛት መሰማት ጀምረዋል። እናም ማናቸውም ጸረ ሙስና ህጎችን ገቢራዊ የማድረግ እርምጃ ፖለቲካዊ ምክንያት እንደሚኖራቸው ይገመታል ይላሉ።
So we find that more and more politicians, more and more presidents are being elected on an anti-corruption campaign at the same time
ረሙስና ንግግር በማሰማት ብዙ ፖለቲከኞች እንዲሁም ፕሬዝዳንቶች ተመርጠዋል። በሌላ በኩል ግን እነዚያ በንግዱና በፖለቲካው ዙሪያ የሚታዩ ሙስናን የማጥፋት ፍላጎቶች እንደተፈለገው ሂደት እንደማያሳዩና ያዘገሙ መሆናቸው ይስተዋላል።
በተቋሙ ዘገባ መሰረት ዓለም አቀፍ ንግድን የገጠሙ አደጋዎች፣ አሸባሪነት፣ ሶሪያ ውስጥ የሰፈነው ቀውስ፣ ኢንተርኔትን በመጠቀም የሚፈጸሙ ወንጀሎችና የአውሮፓ ህብረት መጪ ውድል በርግጠኝነት ያለመታወቁ ናቸው ተብሏል።
ወደ መጨረሻው የትንታኔ ርዕስ እናልፋለን። ሪፑብሊካዊው ዶናልድ ትራምፕ እና ዲሞክራቱ በርኒ ሳንደርስ ትናንት ኒው ሃምሻየር ክፍለ ግዛት በተካሄደ የፕሬዝዳንታዊ ውድድር ቅድመ ምርጫ ላይ አሸናፊዎች ሆነዋል። የትናንቱ ምርጫ ውጤት ለወደፊቱ የውድድራቸው ይዘት ፈርቀዳጅ ተደርጎም ታይቷል። ከዶናልድ ትራምፕ ቀጥለው ሁለተኛነትን ቦታ የያዙት ሪፑብሊካዊው የኦሃዮ አስተዳዳሪ ጆን ካሲክ ናቸው። የአሜሪካ ድምፅ ራዲዮ ብሔራዊ ዘጋቢ ጂም መሎን ከማንቸስተር ኦሃዮ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
ሪፑብሊካዊው ዶናልድ ትራምፕ ማሸነፋቸው ሲታወቅ ደስታቸውን ገልጸዋል።
ኦ ዋው ሶ ቢዩቲፉል
ኦ ዋው በጣም ቆንጆ።
አይዋ ላይ በተካሄደው ቀዳሚ ምርጫ ሁለተኛ ሆነው የነበሩት እንደ ልባቸው በመናገር የሚታወቁት ዶናልድ ትራምፕ ገና እናሸንፋለን ብለዋል።
We are going to start winning again and we're going to win so much you are going to be so happy.
እንደገና ማሸነፍ እንጀምራለን። ብዙ ማሸነፋችን ይቀጥላል። እናንተም ደስ ይላችኋል። አሜሪካንን እንደገና ታላቅ እንድትሆን እናደርጋለን። ምናልባትም ከማንኛውም ጊዜ በበለጠ ታላቅ እንድትሆን ሁላችሁንም ወዳችኋለሁ።
የኦሃዮ ክፍለ ግዛት አስተዳዳሪ የሆኑት ሪፑብሊካዊ ተወዳዳሪ ጆን ኪሲች ሁለተኛነት ቦታ መያዝ ግን ያልተጠበቀ ነበር።
There's magic in the air with this campaign because we don't see it as just another campaign.
ይህ ምርጫ ዘመቻ እንደ ተራ ዘመቻ አድርገን የማናየውና የማጂክ አየር እየነፈሰበት ያለ ዘመቻ ነው። ይህ ለሁላችንም እድል የሚከፍት አድርገን እናየዋለን። ማለትም አሜሪካን ለመለወጥ ከግል ህይወታችን በላይ በሆነ ተግባር ውስጥ መግባት ይኖርብናል።
የቨርመንት ክፍለ ግዛትን ወክለው የህግ መወሰኛ ምክር ቤት አባል የሆኑት ዴሞክራት ተወዳዳሪ በርኒ ሳንደርስ ደግሞ ሂለሪ ክሊንተንን በብዙ ቁጥር አሸንፈዋል።
The government of our great country belongs to all of the people.
የታላቁ አገራችን መንግስት እፍኝ ለማይሞሉት ሀብታም የምርጫ ገንዘብ አውጪዎችና ተጽኖ ለማሳደር ሲል ገንዘብ የሚሰጠው ድርጅት ብቻ ሳትሆን የሁሉም ህዝባችን ናት።
ሂለሪ ክሊንተን ደግሞ ደጋፊዎቻቸው ሌሎች የቅድሚያ ምርጫ ወደሚካሄድባቸው አካባቢዎች አሻግረው እንዲያዩ መክረዋል። እኛ እዚህ የመጣ ነው በእናንተ ምክንያት ነው። ዋና ተወዳዳሪ ለመሆንና በአጠቃላይ ምርጫውን የምናሸንፈውም በእናንተ ምክንያት ነው። አመሰግናችኋለሁ ነበር ያሉት። በኒው ሃምሸሩ ምርጫ ዶናልድ ትራምፕን ከመረጡት መካከል አንዱ ማይክ ሜልዞን እንዴት እንደሚመለከቷቸው ገልጸዋል።
He's not the ultimate conservative, but I do believe that in his heart he loves
ዋና ወጋጥባቂ አይደሉም። ይሁንና በልባቸው ሀገሪቱን ይወዳሉ። ሚዲያውንም ሊመቱ ይችላሉ።
የበርኒ ሳንደርስ ደጋፊ ብራድ ጆንሰን ደግሞ
The world would enjoy him and that's an important thing for America to have a leader who
ዓለም እሳቸውን መውደዱ አይቀርም ከጎንህ የሚቆም መሪ መኖሩ ለአሜሪካ ጠቃሚ ነው።
ኦስካር ቪላኮስ በበኩላቸው የሂለሪ ክሊንተን ደጋፊ ናቸው።
Two great candidates one has a bigger resume than the other that is
ሁለቱም ዲሞክራቶች ታላላቅ ተወዳዳሪዎች ናቸው ይሁንና ሂለሪ የበለጠ የሥራ ልምድ አላቸው።
በኒው ሃምሽር ከፍተኛ ድምጽ ያገኙት ተወዳዳሪዎች አሁን ቀጣዮቹ ምርጫዎች ወደሚካሄዱባቸው ደቡብ ካሮላይናና ኔቫዳ ያመራሉ። ወደ ኋላ የቀሩት ሪፑብሊካውያን ግን የውድድሩን ጉዳይ መገምገም ይኖርባቸዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን አርዕስተ ዜና እናስታውሳለን። የአልሻባብ ነውጠኛዎች የአፍቃሪ ህብረት ወታደሮችን ተመስለው ሊቀርቡና ጥቃት ሊፈጽሙ ማቀዳቸውን ሶማሊያ የሚገኘው የአፍሪካ ህብረት ሰራዊት አስጠንቅቋል። ሶማሊያ የሚገኘው የአፍሪካ ህብረት ሚሽን አሚሶም በማስጠንቀቂያው እንዳመለከተው የአልሻባብ አማጽያን የሚሽኑ ሰራዊት የሚጠቀምበትን መለያ ወይም ዩኒፎርም አጥልቀውን በአፍሪካ ህብረትና በሶማሊያ ወታደሮች የተያዙ ስፍራዎችን ለማስለቀቅ ጥቃት የማካሄድ ዓላማ ይዘዋል። የኡጋንዳ የደህንነት ኃይሎች የአገሪቱ ብሔራዊ ምርጫ እስከሚከናወንበት እስከሚቀጥለው ሳምንት ድረስ ለህዝባዊ ስብሰባና ለንግግር ነጻነት ህጋዊ ዋስትና እንዲሰጡ ሂዩማን ራይትስ ዎች አሳሰበ። ዋና ቢሮው ዩናይትድ ስቴትስ የሆነው የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዎች ዛሬ ረቡዕ ይፋ ባደረገው መግለጫ እንዳመለከተው ፕሬዚዳንት ዮሪ ሙሴቪኒ እንደገና መመረጣቸውን በሚቃወሙ ላይ ግልጽ ባልሆነ መንገድ ዛቻና ማስፈራሪያ መልእክት መተላለፉ ታውቋል። በግሬት ሌክስ አገሮች የሚመረጡ መሪዎች ህገ መንግስታዊ የጊዜ ገደቡን እንዲያከብሩ የፕሬዚዳንት ኦባማ አስተዳደር ከፍተኛ ዲፕሎማሲያዊ ጥረት እያደረገ መሆኑን በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ሚኒስትር ሊንዳ ቶማስ ግሪንፊልድ አስታወቁ። ምክትል ሚኒስትሯ ከውጭ ጉዳይ መስሪያ ቤታቸው ሆነው ከአፍሪካ ጋዜጠኞች ጋር ባደረጉት የስልክ ውይይት ስልጣን ላይ ያሉ መሪዎች በያዙት ስልጣን ለመቆየት ሲሉ ህገ መንግስታቸው ከሚፈቅደው ውጪ ለሌላ ምርጫ መቅረብና መወዳደር የሚደገፍ አይደለም ብለዋል። ከዚህ አንጻር የፕሬዚዳንት ካቢላንና የሩዋንዳውን ካጋሜን ጠቅሰዋል።
አዲሱ ለዜናዎቹ አመሰግናለሁ። ዝግጅታችን ይቀጥላል። ወደ ሁለተኛው አጋማሽ ቅንብሮች እንሸጋገር። ዲሞክራሲ በተግባር ነው ቀዳሚው።
ዲሞክራሲ በተግባር ዛሬ ይዞ የቀረበው ሰለሞን ክፍል ያዘጋጁ የሁለተኛና የመጨረሻውን ክፍል ነው። ባለፈው ሳምንት ከአርበኞች ግንባር ሰባት ሊቀመንበር ዶክተር ብርሃኑ ነጋ ጋር የጀመረውን ውይይት ማለት ነው። ዶክተር ብርሃኑ ነጋ በዛሬ ቆይታቸው ምክትላቸው የነበሩት አቶ ሞላ አስገዶም ከድተው ወደ ኢትዮጵያ በመግባታቸው በእንቅስቃሴው ላይ የደረሰ ጉዳት እንደሌለ ይናገራሉ። ድርጅታቸው ከኤርትራ መንግስት ተጠግቷል በሚል ከኢትዮጵያ ሕዝብ የሚያስፈልገውን ድጋፍ ተነፍጓል ለሚሉ ወገኖችም መልስ አላቸው ዶክተር ብርሃኑ። ዶክተር ብርሃኑ ነጋን ያወያየው እንዳልኩት የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው። ይቀጥላል።
አርበኞች ግንቦት ሰባት የአንድነትና ዲሞክራሲ እንቅስቃሴ አሁን በትክክል ምን እየሰራ ነው? አንዳንድ እንቅስቃሴዎቹን ሊገልጹልን ይችላሉ?
አርበኞች ግንቦት ሰባት አንድ አይነት እንቅስቃሴ ብቻ አይደለም የሚያደርገው፣ የተለያዩ እንቅስቃሴዎች ነው የሚያደርገው። እንዳልኩት አንዱ እንቅስቃሴያችን ይህ ስርዓት የቆመበትን የወታደራዊና የደህንነት ተቋማት መቋቋምና ማፍረስ መታገል ነው። በሱ መልክ የምናደርጋቸው እንቅስቃሴዎች አሉ። ሰለሞን እንደምትገምተው ይህንን በሬዲዮ በዝርዝር ልናወራው አንችልም፣ ከዛ በላይ ልልህ አልችልም። ከዛ ባሻገር ግን በዛ በኩል የምናደርጋቸው እንቅስቃሴዎች አሉ። ይህምንም በደንብ ልቤን ሞልቼ የምናገረው ነው። የወያኔ የደህንነትና የመከላከያ ተቋም ወያኔ እንድናምን እንደሚፈልገው ምንም የማይበግርና የማይሸነፍ ሳይሆን በምድር ላይም በደንብ እንዳየ ነው በደንብ የተጠናከረና የተከናጀ ሊያፈርሰው የሚችልና በውስጡም ያለው የዚህ ተቋም አባላት በተለይ በከፍተኛ ደረጃ ካሉት ውጪ በታች ያሉት ፌደራል ኢትዮጵያዊ ጋር አብረው ይህንን ስርዓት በመጣል ለሚፈጠር ዴሞክራሲያዊ ስርዓት ተጠቃሚዎች ለሚሆኑ ያን ያክል እስከ መጨረሻው ድረስ ይታገሉለታል ተብሎ የሚታመን አይደለም። ስለዚህ በዛ በኩል የምናደርገውን የማፈራረስ ስራ እንቀጥላለን። ከዛ ባሻገር ግን ቅድም እንዳልኩ በህዝባዊ እምቢተኝነት በሁሉም የሀገሪቱ ክፍል እናደራጃለን፣ እናታግላለን። በኢኮኖሚ ዙሪያ የሚደረጉ ማዕቀቦችና እንቅስቃሴዎች እናደርጋለን። በዲፕሎማሲያዊ ዘርፍ ባለፈው ጊዜ አውሮፓም እንዳደረግኩት አሁንም እንደማደርገው ይህን ስርዓት ካቆሙት ምሰሶዎች አንዱ በውጭ ሀገሮች የሚያገኘው እርዳታ እንደመሆኑ መጠን እሱን እርዳታ ስል የገንዘብ ብቻ ሳይሆን የዲፕሎማሲና የፖለቲካ ድጋፍም እንደመሆኑ እሱንም መሸርሸር አሁን እያየን እንዳለ ነው። እሱንም መሸርሸር እና ማዳከም አንዱ የትግላችን አካል ነው። በእነኚህ ሁሉ ዘርፎች ነው የምንንቀሳቀሰው።
ወደ ኋላ ልውሰዶ። በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ንቅናቄዎች ባለፈው ዓመት ጳጉሜን አንድ የጋራ ንቅናቄ መስርተዋል። በወቅቱ በምክትል ሊቀመንበርነት ተመርጦ የነበሩት አቶ ሙሉላ አስገዶም ወደ ኢትዮጵያ የተወሰኑ ተዋጊዎችን ይዞ መግባታቸው አይዘነጋም። ስለዚያ ሁኔታ ዛሬ ሊነግሩን የሚችሉት ካለ፣ እርግጥ በወቅቱ ዘግበናል፣ አሁን አዲስ ነገር ካለ ብዬ ነው።
አዲሱ ነገር በዛ ዙሪያ የምናደርጋቸው ስራዎች አልቆሙም፣ እየቀጠልን ነው። የሞላ መቅዳት በአብዛኛው ከራሱ ችግሮች ጋር የተያያዙ ነገሮች እንደሆኑ ድርጅቱም በሰፊው የገለጸው ነገር ነው። ድርጅቱ በውስጡ ያለውን ሁኔታ መምሮ በጣም በተጠናከረ ሁኔታ ስራዎችን እየሰራ ነው። ከእኛም ጋር ከዚህ በፊት የጀመርነውን የጋራ ስራ በመቀጠል ዙሪያ ሰፋ ያሉ ውይይቶች እያደረግን ነው። ይሄ የሚቀር አይደለም ሰለሞን። አንድ ነገር ግልጽ መሆን ያለበት ማን ከዳ ማን ጠፋ ሳይሆን የኢትዮጵያ ታጋዮች አብረው በጋራ መታገል እንዳለባቸው ከአሁን በኋላ ለጥያቄ ውስጥም የሚገባ አይደለም። ይሄ ያለው በምን መልክ ይህን ነገር በደንብ ውጤት በሚያመጣ መልክ እናደርገዋለን የሚል ነው። እሱን እያደረግን ነው። እነኝን ውጤቶች ደግሞ በቅርብ ጊዜ የምናይ ይመስለኛል። ከመሆናቸው በፊት ከማውራት መጠበቅ ነው የሚሻለን።
ግን የአቶ ሞላና የሌሎች ለመንግስት እጅ መስጠት ትግላችሁን ምን ያህል ጎድቶታል?
እኔ አጠናክሮታል ነው የምለው ለምንድን ነው እንደዚህ ይሄን ትግል በሚመለከት የዚህን ትግል ውጤትና መዳረሻ በሚመለከት ግልጽ የጠራና የማይነቃነቅ አቋም የሌላቸው ሰዎች ከአሁኑ እየተንጠባጠቡ ቢወድቁ ጥሩ ነው ለትግሉ ብዬ አስባለሁ። የበለጠ የጠራ ግልጽ የሆነ ምንም ውዥንብር የሌለው መስመር እየያዘ ሲሄድ በኋላም ለምንፈጥረው ስርዓት በኋላም እንዲኖር ለምንፈልገው የተረጋጋ ህብረተሰብ ጥሩ ነው ብዬ አስባለሁ። ትግሉ በጣም ከፍተኛ ሙቀት ውስጥ ባለበት ሁኔታ ከሚሆን አሁን በዚህ ዝግጅትና ይሄን እንቅስቃሴ በመጀመር ላይ እያለ እንዲህ አይነት ግልጽ አቋም የሌላቸውና ይሄ ትግል ምን እንደሆነ በደንብ ያልተረዱ ኃይሎች ሜዳውን እየለቀቁ የበለጠ የጠራ ግንዛቤ ያላቸው ሰዎች እየተቀላቀሉ ደግሞ እየሆነ ያለው እሱ ነው። በጣም በሚገርም ደረጃ በጣም አዳዲስ በጣም ከዚህ በፊት የሌሉ አይነት ያልነበሩ አይነት የማህበረሰቡ ልሂቃንና ሪሊ በእውቀትም በምንም የዳበሩ ኢትዮጵያውያን ትግሉን እየተቀላቀሉ ያለበት በጣም ግልጽ መስመር እየያዘ ያለበት ሁኔታ ነው ያለው ትግሉና ከነኛ አንጻር ሳየው እሰየው ነው። አሁን መሆኑ ጥሩ ነው፣ እየጠራ መሄዱ ጥሩ ነው የሚል እምነት አለኝ። ይሄ ማለት ምንም አንድ እርምጃም አይጎትትም ማለት አይደለም። ምናልባት በተወሰኑ ጊዜዎች ወደ ኋላ ሊያቆይህ ይችል ይሆናል። ታስብ በምትችለው ፍጥነት አልሄድክ ይሆናል በዛ ምክንያት በት ግን ጥራትን በማግኘትና የበለጠ ተጠናክሮና በእውነት ወደ ውጤት ሊያደርስ በሚችል መልክ እንዲሄድ እያደረገው ነው ብዬ ነው እና ለበጎ ነው ነው ብሎ።
በመጨረሻም ዶክተር ብርሃኑ ድርጅቶ ከኤርትራ መንግስት ጋር በመጠጋቱ ከኢትዮጵያ ሕዝብ የሚያስፈልጋችሁን ድጋፍ ይነፍጋችኋል ለሚሉ ሰዎችም ሆነ ድርጅቶች ምን መልስ አለዎት?
አንድ ግልጽ ያልሆነ ነገር አለ። በደንብ ግልጽ ቢሆን ጥሩ የሚመስለኝን በሚመለከት በመጀመሪያ እኛም ድርጅት ሆነ ሌሎች ትግል እያደረጉ ያሉት ኢትዮጵያ ውስጥ ነው፣ ኤርትራ ውስጥ አይደለም። ትግላችን ከኢትዮጵያ መንግስት ጋር ነው፣ ከኤርትራ መንግስት ጋር አይደለም። ቴርፎር ይሄ የትግል ሜዳ ኢትዮጵያ ውስጥ ነው እንጂ ኤርትራ ውስጥ አይደለም። በኤርትራ በኩል እንዲህ አይነት ትግል በሚካሄድ ጊዜ የተወሰነ የደጀን ቦታ መኖሩ ለእንቅስቃሴም ለሕክምናም ለምን ያስፈልግ ይሆናል። ትግሉ ያለው ኢትዮጵያ ውስጥ ነው። ይሄ በጣም ግልጽ ሊሆን ይገባል። አንዳንድ ጊዜ እንደውም በዘገባ ኤርትራ ያሉ ታጋዮች ምናምን ሲባል ይገርመኛል። ምክንያቱም ትግሉን እያካሄደ ያለው ሌላ ቢቀር አርበኞች ግንቦት ሰባትን በሚመለከት ልነግርህ እችላለሁ። ትግራችን ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው እየታገልን ያለው። ኤርትራ ውስጥ በደጀን ደረጃ አንዳንድ የሕክምና የምናምን ነገሮች ሊኖሩን ይችላሉ። በትሱ በጣም በጣም ትንሽ ነው ሀገር ውስጥ ከምናደርገው ትግል አንጻር ናው። ከዛ ባሻገር ግን እንዲህ አይነት ትግል ስታደርግ ቅድም ላልኩ አይነት የደጀን ስራዎች የሚያግዝ ሀገር መኖር ለትግሉ በጣም ጠቃሚ ነው። ያ ሀገር ምን አይነት ነው የሚል ጥያቄ አይደለም። ስለዛ ሀገር ምንነት አይደለም እናወራው። ያ ሀገር ያንን የደጀን ድጋፍ ለማድረግ እስከፈቀደልህ ድረስ እስካደረገልህ ድረስ ለትግሉ በጣም ጠቃሚ መሆኑ ላይ ምንም ውዥንብር ሊኖረን አይገባም ነው። ከዛ ባሻገር ግን እኔ ራሴ የተወሰነ ለመውጫና ለመግቢያ በኤርትራ በኩል ብሄድኩባቸው ጊዜ የኤርትራን ህዝብ እኔ ለመጀመሪያ ጊዜ በቅርብ ለማየት ችያለሁ። የኤርትራ ህዝብና የኢትዮጵያን ህዝብ በባህል በማንነት በመሰረታዊ መልኩ ለመለየት በፍጹም የሚቻል አይደለም። ሱዳን ወይንም ኬንያ ሊረዳኝ ከሚችለው በላይ በቅርበት በማንነት ኤርትራውያን ይቀርቡኛል። ይሄንን ደግሞ ከኤርትራ ህዝብ አይቼዋለሁ። ስለዚህ ኢትዮጵያውያን ሊረዱ የሚገባው ይሄ ትግል የኛ ትግል ነው፣ የኤርትራውያን ትግል አይደለም። ይሄ የኛ ትግል ነው። ይሄን ትግል ከዳር ማድረስ የኛ ስራ ነው። ይሄን ትግል ደግሞ ከዳር የምናደርሰው ከኢትዮጵያ ህዝብ ጋር ሆነን በመታገል የኤርትራ ህዝብ እና የኤርትራ መንግስት እንዲህ አይነት ጨካኝ ከሆነ ስርዓት ጋር ለምናደርገው ትግል ቢያንስ የደጀን ድጋፍ በመስጠቱ በጣም በጣም ትልቅ ባለውለታችን ነው ብዬ ነው የማስበው። የኤርትራ ህዝብ እና ይሄን በዚህ ላይ ፍርሃት ያላቸው ሰዎች ከኛ በኩል ማወቅ ያለባቸው ፍርሃቱ ያለው የኢትዮጵያና የኤርትራን የወደፊት ግንኙነት ምን እንደሆነ ይሄ ነገር ይወስነዋል በሚል ከሆነ በእሱ ላይ ምንም ፍርሃት አይኖራችሁ ነው የምንለው። ምክንያቱም ይሄንን ጉዳይ መወሰን የሚችል አንድ አካል ብቻ ነው፣ ይሄም በኢትዮጵያ ህዝብ የተመረጠ ዴሞክራሲያዊ መንግስት ብቻ ነው። እኛ በኢትዮጵያና በኤርትራ ግንኙነት ላይ የመወሰን ምንም መብት የለንም። እኛ እንዲህ አይነት ትዕቢት የለንም። ይሄን መወሰን የሚችለው አንድ አካል ብቻ ነው። ያ ደግሞ በኢትዮጵያ ህዝብ የተመረጠ የኢትዮጵያ ህዝብ ውክልና ያለው ዴሞክራሲያዊ ስርዓት ሲኖር ብቻ ነው። ያ እስከሆነ ድረስ ምንም የሚያስፈራና የሚያስጨንቅ ጉዳይ ሊኖር አይገባም ነው።
ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ እንቅስቃሴ ሊቀመንበር፣ ለጊዜው በጣም አመሰግናለሁ።
በጣም አመሰግናለሁ ሰለሞን።
ሰለሞን አመሰግናለሁ። እኔም ከእንግዳህ ጋር አድማጮች ለዶክተር ብርሃኑ ነጋ ዛሬም ሆነ ባለፈው ሳምንት ውይይት ላነሳንባቸው ነጥቦች ከኢትዮጵያ መንግስት በኩል ምላሽ አላገኘንም። ጥረት አድርገናል። ጥረታችን ይቀጥላል። እንደተገኘ ለማቅረብ እንሞክራለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አክራሪዎች ሊጭኑበት የፈለጉትን በሃይማኖት መከፋፈል አሻፈረኝ ያለው ኬንያዊ ምሁር ሳለ ፋራ በቅርቡ ናይሮቢ ሆስፒታል ውስጥ አርፏል። ሚስተር ፋራ ባለፈው ታህሳስ ወር በሰሜን ምዕራብ ኬንያ ተሳፍሮበት የነበረ አውቶቡስ በአልሸባብ ነውጠኞች ታግቶ በጥይት ከቆሰሉት መካከል እንደነበር ጠቅሶ የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። የአልሸባብ ነውጠኞች አውቶቡሱን ካገቱ በኋላ ተሳፋሪዎቹ ሙስሊሞች በአንድ በኩል፣ ክርስቲያኖች በሌላው እንዲከፋፈሉ አዘዙ። ከዚያ በፊት አልሸባብ ተመሳሳይ ትዕዛዝ በማስተላለፍ ከፍተኛ ቁጥር ያላቸው ክርስቲያኖችን ሕይወት አጥፍቷል። የሆነ ሆኖ ይላል ርዕሰ አንቀጹ፣ ሳላ ፋራህ ጭምር የታህሳሱን አውቶቡስ የተሳፈሩ ሙስሊም መንገደኞች የአልሸባብን ትዕዛዝ አንቀበልም በማለት ይልቁንም ክርስቲያኖቹ በቀላሉ እንዳይለዩ ልብሶቻቸውን በመስጠት ሁሉ ሊሸሽጓቸው ሞከሩ። መንገደኞቹ ሁላችንንም ግደሉ አለዚያ ተውን በማለት ነውጠኞቹን ሞገቱ። ሆኖም የአልሸባብ ነውጠኞች ሁለት ተሳፋሪዎች ገለው ሳላ ፋራህ ጭምር ሶስት ሰዎች አቁስለው አውቶቡሱን ለቀቁ። ሚስተር ፋራህ ቁስሉ ጠንቶበት ሕይወቱ እስከምታልፍ ድረስ ለሳምንታት ናይሮቢ ውስጥ በሐኪም ሲረዳ ነበር። ሰላምና አንድነት እንዲፈጠር በመጠየቅ ለመገናኛ ብዙሃን ብዙ ቃለ ምልልሶች ሰጥቷል። ለአሜሪካ ድምፅ ራዲዮ በሰጠው ቃል ሁላችንም ወንድማማቾች ነን፣ ሃይማኖታችን ብቻ ነው የተለየ የሆነው። ስለዚህ ሙስሊም ወንድሞቼ ክርስቲያኖችን ከጥቃት እንድትከላከሉ እነርሱም ደግሞ እኛ እንዳንጠቃ እንዲከላከሉልን እጠይቃለሁ። ሁላችንም እንረዳዳ፣ በሰላምም አብረን እንኑር ፋራ ማለቱን ርዕሰ አንቀጹ ይጠቅሳል። ሀተታውን በመቀጠል ሳለ ፋራ ጀግና ነው። የራሱን ህይወት ለአደጋ ከማጋለጡም በላይ የወሰደው እርምጃ እንደሱ ያሉ ሀቀኛ የሙስሊም እምነት ተከታዮችና ስልጣን ለመቆጣጠር ሃይማኖቱን አዛብቶ የሚሰብኩ አሸባሪዎች መካከል ያለውን ጥልቅ የአመለካከት ልዩነት ያሳያልና ይላል። ፕሬዚደንት ኦባማ በቅርቡ ባልቲሞር ከተማ ውስጥ የሚገኝ አንድ የአሜሪካ መስጊድ ሲጎበኙ ብዙሃን ሙስሊሞች ሃይማኖታቸውን እንደ ሰላም ምንጭ እንደተቀበሉት፣ ጽንፈኛ መልእክት የሚያስተላልፉት ግን ጥቂቶች እንደሆኑ ጠቅሰው ታዲያ እነዚህ እምነቱን የሚያዛቡትን ምን እናድርግ በማለት ጠየቁ። መልስ ሊሆናቸው የሚችለው እንደ ሳለ ፋራ ያሉ ሰዎች ናቸው። ምክንያቱም ሙስሊም ሆኖ ኖሮ ሙስሊም ሆኖ ሞተ። ሰዎች በሃይማኖት ወይም በሌሎች መስመሮች ሊለያዩን ሲፈልጉ አሉ ፕሬዝደንት ኦባማ፣ መሰረታዊ የሆነውን እውነት ማለትም ሁላችንም የእግዚአብሔር ልጆች መሆናችን፣ ሁላችንም እኩል የጋራ ስብዕናና ክብር ተጎናጽፈን መወለዳችንን ማስታወስና ማረጋገጥ ብቸኛው አማራጭ ነው ያሉትን በመጥቀስ ርዕሰ አንቀጹ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የመጨረሻው ቅንብር ላይ ነን። ባለፈው ሳምንት የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በቦልቲሞር ከተማ በሚገኝ መስጊድ ተገኝተው የቦልቲሞር የሙስሊም ማኅበረሰብ በተባለ ተቋም የእስልምና እምነት ተከታይ ከሆኑ አሜሪካውያን ጋር ተገናኝተው ነበር። ፕሬዝደንቱ ንግግራቸውን ከመጀመራቸው በፊት የ19 ዓመቷ ሳባህ ሙክታር ንግግር አቅርባለች። ሳሌም ሶሎሞን ሳባህ ሙክታርን በስልክ አነጋግራ ያጠናቀረችው ዘገባ ይቀጥላል።
And now it is my honor to introduce to you the president, our president of the United States, President Barack Obama.
Please be seated.
Sabah Mukhtarin na ustadammtu yekoyachut. የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በአስተዳደር ዘመናቸው ለመጀመሪያ ጊዜ በባልቲሞር ከተማ የሚገኝ መስጊድ በጎበኙበት ወቅት ነው። በጉብኝታቸው የባልቲሞር የሙስሊም ማህበረሰብ ተቋም የእስልምና እምነት ተከታይ ለሆኑ አሜሪካውያን ንግግር አድርገው ነበር። ያኔ ነው የ19 ዓመቷ ወጣት ሰባህ ለታዳሚዎቹ ፕሬዝደንቱን ያስተዋወቀቻቸው። ሰባህ በባልቲሞር አውራጃ በሜሪላንድ ዩኒቨርሲቲ የሕክምና ተማሪ ናት። ባለፈው አርብ በስልክ አነጋግሬያት ነበር። የፕሬዝደንቱ የመስጊድ ጉብኝት ለመሆኑ ምን መልእክት ያሳልፋል ብዬ ላቀረብኩላት ጥያቄ እንዲህ በማለት መልሳለች።
You know, America, we pride ourselves for, you know, being the most diverse in the world. We're very accepting. That's one of our traits. That's our core character.
በአለም የኛን ያህል እጅግ የተሽጎረጎረ የለም ይላልን አሜሪካ ውስጥ ኩራት ይስማናል። እኛ የውጭን ሁሉ በጣም አስተናጋጆች ነን። ይህ ደግሞ እኛን የሚለየን አስኳል ባህሪያችን ነው። እምነት ምን ይሁን ምን፣ የቆዳ ቀለምህ ምን ይምሰል ምን፣ ወይም ከየትምና ምኑንም ከቁብ ሳናስገባ አሜሪካውያን ሁሉንም አፍቃሪዎች ነን። እንዲያም ሆኖ በእነዚህ ቀናት በየቦታው በሚታዩ የብዙ አድራጎቶች ምክንያት አንዳንዴ ሰዎች ሙስሊሞችን ወይም እስልምናን ከሽብር ፈጠራ ጋር ሲያመሳስሉት ወይም ሊያተካክሉት ይሞክራሉ። ስለዚህ እርሳቸው እዚህ በመምጣታቸውና ከሙስሊሞች ጋር ያላቸው ግንኙነት ምን መምሰል እንዳለበት እርግጠኛ ያልሆኑ ሰዎች በመኖራቸው፣ አየህ ከሙስሊሞች ጋር ያለን ግንኙነት ምንድን ነው መምሰል ያለበት? እንደ ማንኛውም አሜሪካዊ አሜሪካዊት ናቸውን? እንዲህ አይነት ንግግሮችም እየተሰሙ ነው። እና እርሳቸው እዚህ መምጣታቸውና የኛን የአካባቢያችንን አሜሪካዊ መስጊድ መጎብኘታቸው እንደ ማንኛውም አሜሪካዊ አሜሪካዊ ስለመሆናችን ማረጋገጫ ነው። በተጨማሪም ይህ ለኛ ያለው ትርጉም እኛም መኖርና መንቀሳቀስ ያለብን ከማንኛውም አሜሪካዊ ባልተለየ ሁኔታ መሆኑንና ለማህበረሰቦቻችንም ማበርከት የሚገባንን ባለን አቅም ሁሉ ማበርከታችንን ማረጋገጥ ነው። ደግሞም እኮ ቁጥራቸው እጅግ የበዛ ሙስሊሞች በተለያዩ መስኮችና መንገዶች ይህንኑ እያደረጉ ነው። ሙስሊሞች ዶክተሮች አሉ፣ የእሳት አደጋ ተከላካይ ሙስሊሞች አሉ፣ ሙስሊም ወታደሮች አሉ። እናም እርሳቸው ያደረጉት ምንድነው? ይህንኑ አጉልተው አሳዩ። እኛ ከማንም ከሌላ የተለየን አለመሆናችንን ማረጋገጫ ሰጡ።
በአሁኑ ወቅት የተለያዩ የሽብር ጥቃቶችን ተከትሎ በእስልምና እምነት ተከታዮች ላይ ጥላቻ ይታያል። ይህ ደግሞ በአሜሪካ ብቻ ሳይሆን በተለያዩ አገሮችም ነው። አንቺን እንደዚህ አይነት ሁኔታ አጋጥሞሽ ያውቃል?
Personally, and I'm not saying that Islamophobia does not exist, but personally I've been so grateful that I did not receive any remarks as such.
በግሌ የእስላም ጥላቻ ሙሉ ለሙሉ የለም ብዬ አላስብም። እስካሁን ምንም አስተያየት አልሰማሁም። የሆነ ጥቂት አስተያየት ነበር፣ ግን ምንም ውስጥ የቀረ ነገር የለም። ስለዚህ አላስታውሰውም። አንዳንድ እኩል አሜሪካዊ፣ አብዛኛው አሜሪካውያን እና ጓደኞቼ ተቀብለው የምለብሰውን ሂጃብ ማድረግ እንድችል ሲረዱኝ ነበር። ክፍል ውስጥ ለምን ሂጃብ እንደማደርግና ይመቸኝ እንደሆነ የጠየቀኝ አንድ የካልኩለስ አስተማሪ ነበረኝ። አንዳንድ ሰዎች በሚዲያ ከመያውት ተነስተው ነገሩን በዘለፋ ይመለከቱታል። እንደ አሜሪካውያን ሁሉም ሰው እንዲቀበለውና ምቹ ስሜት የሚፈጥርለት መሆኑን ማረጋገጥ እንፈልጋለን።
ወጣቶችም አሸባሪዎችን እንዳይቀላቀሉና ተመልምለው እንዳይገቡ ከሚደረጉት ጥረቶች አንጻር የፕሬዝዳንቱ ጉብኝት ምን እንደምታይ ኖራል ብለሽ ታስቢያለሽ?
I think see for me especially I think if I had to pick one like amazing reason like what is the effect of the president coming what it did to us
እኔ አንድ ድንቅ የምለው ምክንያት በመርጥ በልጆች ላይ የሚተውን አወንታዊ ስሜት ነው። አንድ የዩናይትድ ስቴትስ ፕሬዝዳንት ወደ ሰፈራቸው መስጊድ ሲመጣ ማየት ስለ ሃይማኖታቸው ጥርጣሬ ቢኖራቸው እኔ ከሌሎች ልጆች ሁሉ በሃይማኖቴ ምክንያት የተለየው ነኝ የሚል ስሜት ቢሰማቸው ለነርሱ ፕሬዝዳንታቸው እዚህ መጥቶ ነበር የሚለው መልእክት ልዩ የኩራት ስሜት ይሰጣቸዋል። ሃይማኖትሽ እንደማንኛውም ሃይማኖት ሰላማዊ ነው ብሎ ፕሬዝዳንቱ መናገር በጣም ጠንካራ መልእክት ነው የሚያስተላልፈው። ያ ትልቁም ነገር ነው። ማንኛውም የእስልምና ሃይማኖት የሚከተል ልጅ የመገናኛ ብዙሃን ከመያስተጋባው አሉታዊ ውጅምብር በተለየ ሙስሊም በመሆኑ ኩራት ያድርበታል።
በመጨረሻም ለየእስልምና ተከታይ ወጣቶች መልእክቷን ስታስተላልፍ ወጣቶች ጥቂቶች በሚፈጽሙት መጥፎ አድራጎት ሁሉም መወቀስና መጠላት እንደሌለበት ከገለጸች በኋላ ሙስሊም ወጣቶችም ሌሎች ማህበረሰቦች ጋር ተቀራርቦ በመስራት ማንነታቸውንና ሃይማኖታቸውን እንዲያስተዋውቁ ጥሪ አቅርባለች።
I think you know Muslim youth it's also our responsibility and if we give back
በኔ ግምት እንደ ሙስሊም ወጣት የኛም ኃላፊነት ማህበረሰባችንን ማገልገል ነው። ማህበረሰባችንን ስናገለግል ሁሉን የማህበረሰብ አባላት እንደምናከብርና ተደራሽነታችን ለሁሉም እንደሆነ እናሳያለን። በዚያ መልኩ እኛ ላይ የሚሰነዘሩ አሉታዊ አመለካከቶችን እንዋጋለን። ስለዚህ እኛም ወደ ሌላ የእምነት ተከታዮች የአገልግሎት እጆቻችንን በመዘርጋትና በማበርከት እነተኛው ማንነታችንን ማሳወቅ አለብን። ምክንያቱም አንዳንድ ሰዎች ከእስልምና እምነት ተከታይ ሰው ጋራ ተዋውቆም አያውቁም። ለዚህ ነው በመገናኛ ብዙሃን ላይ በሚያዩት ብቻ ሙስሊሞችን በጥርጣሬ የሚመለከቱት። ለምሳሌ እኔን የሚያውቁ ጓደኞቼ ሙስሊሞች አሸባሪዎች ናቸው የሚለውን የመገናኛ ብዙሃን ወሬ አይቀበሉም። ምክንያቱም ሙስሊም ያውቃሉ። ስለዚህ አንድኛ ልናደርገው የሚገባው ለሌሎች ማህበረሰቦች ራሳችንንና እምነታችን የሚያስተምረውን ማስተዋወቅ ነው።
ፕሬዚደንት ባራክ ኦባማ በአስተዳደር ዘመናቸው ይህንን የባልቲሞር መስጊድ ሲጎበኙ ለመጀመሪያ ጊዜ ነው።
ሰሎሞንን ላመስግንና ዝግጅታችንን ከማጠቃለላችን በፊት ሙዚቃ ልጋብዛችሁ። የቴዲ አፍሮን አልሄዳለ እናቀርባለን። የፕሮግራሙ መሪ ብርሃን ኃይሉ ምርጫ ነው። ቴዲ አፍሮ አልሄድ አለ።
እውነት እኮ ነው። ምናልባት ደግሞ ሌላ ሙዚቃ ካለ ወይንም እሱን ትሞክርልን ይሆናል እንጂ ይሄኛው የቴክኒክ ችግር ገጥሞታል።
እንደ ርዕሱ አልሄድ አለ መሰለኝ፣
ሙዚቃው አልሄድም አለ። እና ሌላ ሙዚቃ እንግዲህ እንዳንመርጥ ያው ዋናው መሳሪያው እምቢ ካለ ሌላ መምረጥም ዋጋ የለውም። ምናልባት ቅድም ያላነበብኩት አንድ ሁለት ዜና ስላለ ሙዚቃ ሄደ። መልካም አልሄድ አለ ደግሞ እንዳመሉ አልሄድ አለኝ እምቢ አለኝ ሄዶ ጨክኜ አድማጮች፣ በዚሁ በቴዲ አፍሮ ሙዚቃ ይሆናል ምሽቱን ዝግጅት የምናጠቃልለው። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዲሱ አበበነን ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ከቴዲ ሙዚቃ በኋላ ይሰማል። ደህና ደሩ። I'm sorry, it's a hard time.